የኮቪድ-19 ስርጭትን ለመከላከል የወጣውን አዋጅ ጥሳቸዋል በሚል የቤተሰብ አባላቶቻቸው በቁጥጥር ስር ከዋሉባቸው የአዲስ አበባ ከተማ ነዋሪዎች መካከል አንዱ በፍቃዱ ኃይሉ ነው። በፍቃዱ እህትና ወንድሙ በፖሊስ ቁጥጥር ስር የዋሉበትን አፍታ ያስረዳል።
ጠዋት እንግዲህ ሁለቱም ባለስራ ናቸው። ወደ ስራ እየሄዱ እያለ መንገድ ሲሻገሩ ፖሊሶች ምን አሏቸው? ከዛ ቤት ምንድን ነው ምን አጥፍተን ሲሉ ተነካክታችኋል ምን አላቸው። እነሱ ግን መነካካታቸውን በፍጹም አያስታውሱም። በጠሯቸውም ሰዓት አልተነካኩም ነበርና አልተነካካንም ቢሉም አንሰማቸውም ብለዋቸው ነው የወሰዷቸው።
ወላጆቻቸው በእድሜ የገፉ እንደመሆናቸው ቫይረሱ ወደ ቤተሰብ ተዛምቶ የጤና ስጋት እንዳይሆን ከፍተኛ ጥንቃቄ በመላ ቤተሰቡ እንደሚተገበር የሚያወሳው በፍቃዱ ፖሊስ እህትና ወንድሙን በቁጥጥር ስር በዋለበት አፍታ ባይኖርም ለሌሎች የጤና ስጋት የሚሆን ተግባር ፈጽሟል ብሎ እንደማያምን ያስረግጣል። ወንድምና እህቱ በቁጥጥር ስር ከዋሉ በኋላ የተከተለው የጤናም ስጋት የሰብአዊ መብት ጥሰትም እንደሆነ ያወሳል።
ከዛ በኋላ ደግሞ በጣም የሚያሳዝነው ጭነዋቸው በፖሊስ ጣቢያ ወሰደው። ፖሊስ ጣቢያ ሳይሆን ወደ አንድ በላይ ዘለቀ የሚባል ሰሜን ገበያ ከፍ ብሎ ያለ አንድ ትምህርት ቤት ግቢ አለ። ወደዛ ነው ወሰዷቸው። ሲወስዷቸው ራሱ መኪናውን አጭቀው ሞልተው ነው። ፖሊሶቹም ከነሱ ጋር ተጠጋግተው ተቀምጠው ነው። ከዛ ውጪ በላይ ዘለቀ አስቀምጧቸው እና አራርቀው ለይስሙላ ያው ቀረጿቸው፣ መከሯቸው እነዚህ መከላከያ ዘዴዎችን እንዲተገብሩ ምክር እንዴት የሰጧቸው እና ከዛ በኋላ መልሰው ፈቷቸው። ግን በመሀል ላይ ለምሳሌ እንዴት እንዲዝ ይደረጋል ብሎ ያለ ሰው ነው መሰለኝ ኮንፍሮንት አድርጓል በሚል ነው አሁን ወንድሜ ሲያስረዳኝ የነበረው። ኧረ በሕግ አምላክ ምናምን ነው ሲል የሰማሁት እኔ ያለው እና እሱን ሲደበድቡት ድምፁን ልኮልኛል። ፒክቸርም እንደዚሁ እየገፈተሩ ሶስት ፖሊሶች ሆነው ሲወስዱት የሚያሳይ ፎቶ ልኮልኛል ትዊተር ላይ። እንደውም ፎቶውንና ድምፁ ሌላ ከልኝም አቀናብሬ የለጠፍኩትም አለ።
በሰብአዊ መብት ተሟጋችነቱ የሚታወቀው በፍቃዱ ኃይሉ በትናንትናው ዕለት በተለያዩ የአዲስ አበባ ስፍራዎች በእሱ አነጋገር የጅምላ እስር ሲከናወን ውሏል። ፈረንሳይ ለጋሲዮንና አራት ኪሎን በመሰሉ ስፍራዎች ፖሊሶች በርካታ ሰዎችን በቁጥጥር ስር ሲያደርጉ በመኪና ሲጭኑ ማየቱንም ይናገራል። ይህንን የፖሊስ እርምጃ ህጋዊነቱንም ሆነ ውጤታማነቱን በፍቃዱ ይጠራጠራል።
እኔ እስከማውቀው ድረስ ትላንትና ለምሳሌ ሁሉም ሰው ማስክ ያድርግ የሚል ማስታወቂያ አልተነገረም። የአዋጁንም ዝርዝር አይቼዋለሁኝ። ይሄ ክፍል 4 አንቀጽ 6 ላይ የሚለው አለ። የአገልግሎት መስጫ ቦታዎች ላይ ለምሳሌ ትራንስፖርት ውስጥ ስትገባ፣ እንትን ምንድን ነው ባንክ፣ ሆስፒታል ምናምን ስትገባ ማለት አለብን ማስክ ማድረግ አለብን እንጂ መንገድ ላይ ስትራመድ ምናምን ማስክ ማድረግ አለብን የሚል የለም። አርጉ ራሱ ከተባለ በስነስርዓቱ መጀመሪያ መረጃው መቅደም አለበት። እነሱ ግን በማስደንገጥ ሰው ለማስጠንቀቅ ነው መሰለኝ የፈለጉት። እዛ ላይ በጣም ከፍተኛ በሆነ አቢዩዚቭ በሆነ መከራከርና መናገር እንኳን ለምን እንደዚህ ተባለ እንደዚህ አድርግ ብትሉኝ አይሻልም ወይ ብለህ እንኳን መመለስ አትችልም። ምክንያቱም ፖሊሶቹ መደብደብ ለምደዋል። ክብራቸው የተነካ ነው የሚመስላቸው። ፖሊስ ብሩታሊቲ በጥቅሉ የፖሊስ ይሄ ማናለብኝነት ተጠያቂነት እስከሌለ ድረስ የሚቀጥል ነገር ነው።
መሰል ቅሬታዎች ለመስሪያ ቤታቸው እንደደረሱ የሚናገሩት የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው ፖሊስ የአስቸኳይ ጊዜ አዋጁን ለማስፈጸም በአስተማሪነት ሊረዳ ይችላል በሚል እምነት ግለሰቦችን እያሰረ መሆኑን መስማታቸውን ይናገራሉ። ሆኖም የተወሰደው እርምጃ ከሁኔታው ጋር የማይመጣጠን እንደሆነ ይጠቅሳሉ።
እርግጥ ይሄ የአፍና አፍንጫ መከላከያ የኮቪድ ስርጭትን ለመከላከል አስፈላጊ እንደሆነ እና ህብረተሰቡም ስራ ላይ ሊያውለው የሚገባ እንደሆነ እንገነዘባለን። በአስቸኳይ ጊዜ ደንቡም የህዝባዊ አገልግሎት ቦታዎች እና ሌሎችም ህዝብ በሚበዛባቸው ቦታዎች ላይ የአፍና የአፍንጫ መሸፈኛ እንዲደረግ የአስቸኳይ ጊዜ ደንቡ ግዴታ ይጥላል። ነገር ግን ይህ ግዴታ በደንቡ ላይ በግልጽ እንደተመለከተው ህዝብ ሰፋ ብሎ የሚገኝባቸው አካባቢዎች እና ይሄ የአካላዊ መራራቅ ወይም ደግሞ ማህበራዊ መራራቅ የሚለውን ስራ ላይ ለማዋል በሚያስቸግርባቸው አካባቢዎች ነው እንጂ በየትኛውም ስፍራ በማንኛውም ስፍራ በማንኛውም ጊዜ የአፍና የአፍንጫ መከለያ ማድረግ አስገዳጅ ነው የሚል ስላልሆነ የተወሰደው እርምጃ ከነገሩ ሁኔታ ጋር ተመጣጣኝ ያልሆነ ምናልባትም ካውንተር ፕሮዳክቲቭ የሆነ ትክክለኛ ያልሆነ እርምጃ ስለሆነ በአስቸኳይ ሊቆም እንደሚገባ እና የታሰሩትም ሰዎች በአስቸኳይ ሊለቀቁ እንደሚገባ ጥሪ እያስተላለፍን ነው የምንገኘው።
ዶክተር ዳንኤል በቀለ ካለው ሀገራዊ የጤና ስጋት አንጻር ፖሊስን የመሰሉ ሕግ አስፈጻሚ አካላት አዋጁን ለማስፈጸም ያሉባቸውን ፈተናዎች የሚረዱ መሆናቸውን አውስተው፣ ሆኖም አዋጁን ለማስፈጸም የሚወሰዱ እርምጃዎች መሰረታዊ የሰብአዊ መብት ድንጋጌዎችን በማይጥሱ መልኩ ሊተገበሩ እንደሚገባ መክረዋል።
የወጣውን ደንብና ህዝብ ጤንነት አጠባበቅ ሲባል እንዲወሰዱ የሚያስፈልጉት እርምጃዎች ለማስፈጸም በተለይ በኢትዮጵያ ነባራዊ ሁኔታ ለህግ አስፈጻሚ አካሎች ለፖሊስ ትልቅ ራስ ምታት እንደሆነ እገነዘባለሁ። ኢትዮጵያ ውስጥ አሁን አብዛኛው ሰው ከጤና ባለሙያዎች እየተፈታ ያለውን ምክርና መመሪያ ስራ ላይ ያዋለው አይደለም። ብዙ ህዝብ ማህበራዊ መራራቅን ወይም አካላዊ መራራቅን የሚባለውን ተግባራዊ ሊያደርገው አልቻለም። በተወሰነ መልክ ከአኗኗር ሁኔታችን ከኢኮኖሚ ሁኔታችንም የሚመነጭ ሊሆን ይችላል። በአጠቃላይ ግን እነዚህን መመሪያዎች ተግባራዊ ለማድረግ ትልቅ ችግር አለ። ለአስፈጻሚ አካላትም ትልቅ ራስ ምታት ነው። ይህ አስቸጋሪ መሆኑን በጣም እገነዘባለሁ። ይህንን ካልኩኝ በኋላ ግን አብሮ ደግሞ መታሰብ ያለበት ነገር ምንድን ነው? ይህ ለማለፍ የምንፈልገው መልእክትና ለመፍጠር የምንፈልገው አዲስ ልማድ ለምሳሌ በቀጪ የሆነ አቀራረብ ወይም ደግሞ በወንጀል ህግ መንፈስ ሳይሆን በማስተማር መንፈስ ነው ልንተገብረው የሚገባው። ፖሊስ እነዚህን አስቸኳይ ጊዜ ደንቦችን መመሪያዎች በሚያስፈጽምበት ጊዜ ሊመራባቸው የሚገቡ የሰብአዊ መብት መርሆች አሉ። እነዚህን መርሆች በስፋት ግንዛቤ ለመፍጠር ጥረት እያደረግን ያለው ይህ የህጋዊነት መርህ በአስቸኳይ ጊዜ ሁኔታ ወቅትም ቢሆን ሊታገዱ የማይችሉ መብቶችን የማክበርና የማስከበር መርህ የመሳሰሉ የሰብአዊ መብት መርሆች እና የህግ አስፈጻሚ አካላት ደግሞ በከፍተኛ የሙያ ስነ ምግባር እና የኃላፊነት ስሜት መንቀሳቀስ እና የኃይል እርምጃ ከመውሰድ የመቆጠብ አስፈላጊነት ነው።
በቀረቡ ቅሬታዎችና ሀሳቦች ላይ ምላሽ ለማግኘት በተደጋጋሚ የአዲስ አበባ ከተማ ፖሊስ ኮሚሽን የህዝብ ግንኙነት ስልክ ላይ ብንደውልም ሳይሳካልን ቀርቷል። ይህ በእንዲህ እንዳለ በኮሚሽኑ የፌስቡክ ገጽ ላይ ህዝብ በስፋት በሚገኝባቸው ቦታዎች ላይ የአፍና የአፍንጫ መሸፈኛ ሳይጠቀሙ በተገኙና ርቀታቸውን ባልጠበቁ 1305 ሰዎች ላይ በአዋጁ መሰረት እርምጃ መወሰዱ ተገልጿል። ኮሚሽኑ ህዝብ በብዛት በሚንቀሳቀስባቸው 23 ስፍራዎች ግንቦት 5 ቀን 2012 ዓ.ም ባደረገው አሰሳ በቁጥጥር ስር የዋላቸው 990 ወንዶችና 315 ሴቶች መሆናቸውን አክሎ አስታውቋል። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።